ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ባሳለፍነው ሳምንት ከነበሩት ዝግጅቶቻችን የመረጥናቸውን ይዤ አብሬያችሁ አመሻለሁ። በአዲስ አበባ ባለቤት የሌላቸው ህንጻዎች ታጥረው የተቀመጡ መሬቶች በማጣራት ስራ ላይ እንደሚገኝ የከተማው አስተዳደር ገለጸ።
ብዙዎቹ በግለሰቦች ተይዘው ያሉ፣ ስለዚህ ይህንን አጥርተን እውነታውን ለህዝብ ተናግረን ልማቱን እንጀምራለን ብለን ወሰንነው። ምክንያቱም መሬት የህዝብ ሀብት ነው፣ የመንግስት ሀብት ነው።
ምክትል ከንቲባው ኢንጂነር ታከለ ኡማ ናቸው፣ ይዘናቸዋል። በሰብአዊ መብት ላይ የሚሰሩ አምስት ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተሰኘውን የጋራ ስብስብ ይፋ አድርገዋል።
ሰብአዊነትን ብቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለ መብት መሟገት ወይም አድቮኬሲ ስራ የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶችን ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸው መስራት እንዳይችሉ በዚህ አሳሪ በሆነ የሲቪክ ማህበራት አዋጅ ምክንያት ተዳር
ስብስቡን ከመሰረቱትና የስብስቡ ዳይሬክተር የሆኑት አቶ መሰድ ገበየው ናቸው። ዘገባ ይዘናል። የባህር ዳር ወጣቶች አዲሱን የለውጥ እንቅስቃሴና ግጭቶችን በተመለከተ ምን ይላሉ?
አየሩን ስታዩ ትንሽ ለውጥ ያለ የሚመስል ነገር አለው ብዬ አስባለሁ።
ለውጡ በጣም ደስ ይላል። ህዝቡም እየደገፈውና እየደገፈው ያለው ነገር ነውና በእኔ በኩል በጣም ደስተኛ ነው።
እኛ ሀገር ውስጥ ለውጥ ተጀምሯል ነው፣ ለውጥ አለ ሳይሆን ጅማሩ የሚመስል ነገር ነው ያለው። እስካሁንም በእኔ እይታ አብዮት ነው ብዬ ማስበው፣ አብዮት እንዳለ ነው የማውቀው።
አስተያየቶቻቸውን ከባህር ዳር ጠይቀናል። በጋቢና ተሳፍረው ይነግሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። አብራችሁን ቆዩ። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። አሁን ወደ መጀመሪያው ዝግጅታችን እናልፋለን። በአዲስ አበባ ባለቤት የሌላቸው ህንፃዎችና ታጥረው የተቀመጡ መሬቶችን በማጣራት ስራ ላይ እንደሚገኝ የከተማው አስተዳደር ገለጸ። ምክትል ከንቲባው ኢንጂነር ታከለ ኡማ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደገለጹት እስከ አዲስ ዓመት ድረስ ሁሉም የማጣራት ስራ ተጠናቆ ለህዝብ ይፋ ይደረጋል። ለጊዜው እንዲቆም የተደረገው የመሬትና መሬት ነክ ጉዳዮችም አገልግሎት መስጠት ይጀምራል ብለዋል። ጋቢያችን ሙክታር ጀማል ተከታዩን ይዟል።
የአዲስ አበባ ከተማ አስተዳደር መሬትና መሬት ነክ በሆኑ በከተማዋ ሀብቶች ላይ እያደረገ ባለው ቁጥጥርና ቆጠራ ከፍተኛ ባለቤት አልባ ንብረቶችን እያገኘ መሆኑን ተናግሯል። የከተማዋ ምክትል ከንቲባ ኢንጂነር ታከለ ኡማ ለአሜሪካ ድምፅ እንደተናገሩት ባለቤታቸው ያልታወቁ ታጥረው የተቀመጡ ግቢዎችና ትላልቅ ህንፃዎች ሁላ በአዲስ አበባ ከተማ ውስጥ መገኘታቸውንም ገልጸዋል።
ኃላፊነቱን ተረክበን በማግስቱ 10 የሰዎች ግሩፖችን አደራጅተን ወደ ስሩን ክፍለ ከተማ ላክን። አሁን አንድ ወር ሆኗል። በአንድ ወር ውስጥ የመጣው መረጃ ለህዝብ እስከምንገልጥ ድረስ አንዳንዱ መናገር አስፈላጊም ባይሆን ብዙ የተሰሩ ህንፃዎች ባለቤት የላቸውም፣ እየታጠሩ መሬቶች ባለቤት የላቸውም፣ ብዙ ኮንዶሚኒየም ቤቶች ብዙዎቹ በግለሰቦች ተይዘዋል። ስለዚህ ይህንን አጥርተን እውነታውን ለህዝብ ተናግረን ልማቱን እንጀምራለን ብለን ወሰንነው። ምክንያቱም መሬት የህዝብ ሀብት ነው፣ የመንግስት ሀብት ነው። ስለዚህ የህዝብና የመንግስት ሀብት የሆኑም በትክክለኛና ኃላፊነት በተሟላ መልኩ ካልመራን ልማት የሚባለው ነገር ብዙ ማስኬድንም
በከተማዋ እየተደረገ ኦዲትና ቁጥጥር በተለይ የጋራ መኖሪያ ቤቶችን ጨምሮ በዝቅተኛ ዋጋ ለዜጎች የሚቀርበውን የመንግስትና የቀበሌ ቤቶችንም ጭምር በባለ ሀብቶች ቁጥጥር ስር ውለው ኢፍትሐዊ በሆነ መንገድ ጥቅም ላይ እየዋለ መሆኑን ደርሰንበታል ብለዋል። ላልተወሰነ ጊዜ የመሬትና መሬት ነክ ጉዳዮች ኦዲቱ እስከሚከናወን ይቆማል ተብሎ የነበረውም አገልግሎት እስከ አዲሱ ዓመት እንደሚጀምርም ኢንጂነር ታከለ ኡማ ተናግረዋል።
ብዙ ባለ ሀብቶች ቤት አላቸው፣ ነገር ግን ደግሞ ከደሃው ማህበረሰብ ጋር ይሻመሉ ኮንዶሚኒየም ቤቶችን፣ ቀበሌ ቤቶችን። እሱ ሙሉ በሙሉ ከሚቀጥለው አመት መጀመሪያ ላይ ሙሉ በሙሉ ግልጽ እናደርጋለን ማለት ነው። የትኛው ባለሀብት ቤት እያለው ኮንዶሚኒየም እያለው ቀበሌ ቤት ውስጥ እንደሚኖር ሁሉ ተለይተዋል። ይህን ለአዲስ አበባ ህዝብ ብቻ ሰው ለኢትዮጵያ ህዝብ ክፍት እናደርጋለን። የኢትዮጵያ ህዝብ እንዲፋረድ እናደርጋለን። ምክንያቱም ወንድሞች፣ እህቶች አዲስ አበባ ውስጥ ያሉ ሳይበሉ ያደሩ ጎዳና ተዳዳሪ የሆኑ ምስኪን ህብረተሰብ ባለበት ከተማ ላይ አንድ ሰው 4-5-6 ቤት ሊኖር አይገባም፣ ሊሆንም አይገባም። ይሄ ጽኑ አቋማችን ነው። ይህን እናስተካክላለን የሚል እምነት አለኝ። አገልግሎቱም ለጊዜው ያቆምነው ለዛ ነው። በአዲስ ዓመት ላይ እንጀምራለን።
ከመሰረቱ ይህንን አገልግሎት ለማቋረጥና ጥናቱን ለማድረግ ምክንያት ሆኖ ያስፈልገውን ጉዳይ ሲናገሩ በአዲስ አበባ ከተማ ጥሩና አመርቂ ስራዎች እንደተሰሩውላ ለስርቆትና ዝርፊያ የተጋለጡ የህዝብ ሀብቶች ስለነበሩ ይሄንን መለየት አስፈላጊ ስለሆነ መሆኑን ኢንጂነር ታከለ ለአሜሪካ ድምጽ ገልጸዋል።
ከተማ ማለት ነዋሪው ነው ያንኑ ነዋሪ ዘይው ነው እና መኖሪያው ነው። እነዚህ ሶስቱ ነገሮች ነዋሪው ያንኑ ነዋሪ ዘይውና መኖሪያው ሶስቱ ካልተጣመሩ ከተማ የሚባል ነገር ህንጻ አይደለም ማለት ነው። ስለዚህ በአዲስ አበባ ላይ ትልልቅና ፋንሲ የሆኑ ህንጻዎች ሳይሆኑ የሚፈልገው የከተማ ነዋሪ ተመችቶት ሰላሙን ጠብቆ ከተማ ሊያስብል በሚችል ስታንዳርድ ከተማው መምጣት አለበት ብለን እናስባለን። ይሄን ለማድረግ በተደራጀ መልኩ የሰው ኃይል አስተባብረን ከተማው ያለውን ሀብት ደግሞ መሬቱ ነው መሬቱን ቆጥረን በሚገባ አውቀን እሱን እንመረዋለን ነው እሱን ኦሬዲ እየጨረስን ነው ያለነው። አዲስ አመት ላይ ይሄን ለህዝብ ይፋ እናደርጋለን። በግልጽ ቋንቋ ህዝቡ ማወቅ አለበት።
ይሄን አገልግሎት በማቋረጥ ማጣራት የተፈለገው አንደኛው የመልሶ ማልማትን ስራ በተመለከተ ዜጎችንም ሆነ መንግስትን በማይጠቅም ሁኔታ ሲከናወን እንደነበረ ያስታወሱት ኢንጂነር ታከለ ለልማት ተብሎ የተፈናቀሉ ዜጎች ከልማቱ ላይ ተጠቃሚ ሳይሆኑና መሰረተ ልማት ሳይሟላላቸው በችግር ውስጥ እንዲወድቁ ሲደረግም የነበረ መሆኑን አስታውሰዋል። ልማት ማለት መንገድና ህንጻ ብቻ አይደለም፣ ዜጋውና ነዋሪውም ጭምር ነው ያሉት ከንቲባው ህዝብን ባማከለ መንገድ ልማቱ እንዲሳለጥም እየተሰራ መሆኑን ተናግረዋል።
ሌላኛው በጣም እየሰራን ያለ ነው ልማት የሚባለው ከከተማው ማዕከል ሴንተር እንዲጀምር ነው የምንፈልገው። ይህንን የከተማ ማዕከል ማለት ህዝቡን እያለማን ነው ምንል ከዚህ በፊት የነበረው ምንድን ነው? ልማት ይባላል ሰው ይነሳል፣ ከዋናው ከተማ ከመሀል ከተማ ወደ ጥግ ይሄዳል። መንገድ፣ ማብራት፣ ውሃ አይደርሰውም፣ ትምህርት ቤት አይደርሰውም። ደረጎን የከተማ ነዋሪ በጣም ገር ነበር። ይሄኛውን እንቀለብሰዋለን። ምን ማለት ነው መቀለበስ ማለት? ልማቱ ራሱ ህዝብን ይዞ እንዲለማ እንፈልጋለን። ከከተማ መሀል በመልሶ ማልማት የሚነሳው ነዋሪ የልማቱ አካል እንዲሆን ነው የምናደርገው እንጂ ህዝቡን ነዋሪውን አፈናቅለን ሌላ ልማት የምናደርገው ነገር የለም። ምክንያቱም ከተማ የሚባለው አንዱ ነዋሪውን ነው።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
የበጎ አድራጎትና ሲቪክ ማህበራት አዋጅ ለስራቸው እንቅፋት ሆኖ መቆየቱን የገለጹት የሰብአዊ መብት ድርጅት ተወካዮች አዋጁን ለማሻሻል በተያዘው ጥረት ላይ ተስፋቸውን ጥለዋል። በሀገሪቱ እየታዩ ያሉ ለውጦችም ስራቸውን የሚያግዙ መሆናቸውን ተናግረዋል። በሰብአዊ መብት ላይ የሚሰሩ አምስት ድርጅቶች የኢትዮጵያ የመብት ድርጅት ህብረት የተሰኘውን የጋራ ስብስብ ይፋ አድርገዋል። እስክንድር ፍሬው ተከታዩ ልኳል።
መንግስትን ጨምሮ በተለያዩ አካላት የሚፈጸሙ የሰብአዊ መብት ጥሰቶችን ማጥናት መመርመር ና ማጋለጥ በኢትዮጵያ የሚመረጥ ስራ ሆኖ አያውቅም። እያወቁ የገቡበት ያለማቋረጥም ሲሰሩት የቆዩ ድርጅቶች ግን አልጠፉም። ከነዚህ ድርጅቶች ዋነኛው የሆነው የሰብአዊ መብቶች ጉባኤ ሰመጉ እንደሚለው ፈተናዎቹ ግን ቀላል አልነበሩም። ከፕሮፌሰር መስፍን ወልደ ማርያም እስካሁኖቹ ወጣት አመራሮች በቅብብል ቀጥለውም ነው ሰመጉ ዛሬም ስራ ላይ የሚገኘው። አቶ ቢኒያም አባተ የሰብአዊ መብቶች ጉባኤ ሰመጉ ተጠባባቂ ዳይሬክተር ናቸው። ባለፉት 26 ዓመታት ኢላማ ስንሆን የቆየ ነው በጸጥታ ኃይሎችና በሌሎችም የመንግስት አካላት ይፈጸሙ የነበሩ የሰብአዊ መብት ጥሰቶችን በማጋለጣችን ይላሉ። ዛሬ ሁኔታው መቀየሩን መንግስት ራሱም ስለሚፈጸሙ የሰብአዊ መብት ጥሰቶች መናገር መጀመሩንም ያስረዳሉ።
በቅርቡ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የምናሰቃየው እኛ ነን፣ የአሸባሪ ድርጊት የምንፈጽመው እኛ ነን የሚለው ንግግር እጅግ በጣም ትልቅ እና የለውጥንም የሚያመለክት ነው። ስለዚህ አሁን የእሳቸው ይህንን መንግስት ያለበትን ኃላፊነት ወይም ሲያጠፋ የነበረውን የሚያምን ቃል መስጠታቸው ሰመጉ እነዛን ሁሉ ዓመታት በከፍተኛ ጫና ውስጥ በከፍተኛ እስር፣ በህገወጥ እስር፣ በድብደባ፣ በጫና ውስጥ ሲሰራ ያሳለፈበትን ዘመናት በሙሉ የሚክስ ባይሆንም ቢያንስ ግን በመንግስት ደረጃ ኃላፊነት ሊወሰድ እንደሚችል ምልክት በማሳየቱ እፎይታን የሚሰጥ ነው። ነገር ግን አሁንም ከመልካም ንግግር ባሻገር ተጨባጭ የሆኑ ለውጦች በፍጥነት ያስፈልጋሉ። አፋኝ የሚባሉ ህጎች በእርግጥ የመሻሻል ሂደት ላይ ናቸው። እነሱ ግልጽና አሳታፊ በሆነ የሲቪል ሶሳይቲውን ህመም፣ ችግር የሚያውቁ አካላት ሁሉ በተሳተፉበት፣ በጎ አድራጎት ማህበራት ሁሉ በቀጥታ ተሳታፊ በሆኑበት በአስቸኳይ እንደሚሻሻል እንጠብቃለን። እሱን እንዲህ አይነቱን ተጨባጭና ለወደፊት ሊያሰር የሚችል ለውጥ ያመጣል ብለን ስለምናምን በመልካም እናየው ነው።
በዚህ መንገድ ለአመታት ሲንቀሳቀስ የቆየው ሰመጉና ሌሎች አራት ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተባለ የጋራ ህብረት መስርተዋል። ይህንንም በዛሬው ዕለት ይፋ አድርገዋል። የሰብአዊ መብቶች ጉባኤ ሰመጉ፣ ቪዥን ኢትዮጵያ፣ አድቮኬትስ ኢትዮጵያና የመሳሰሉት የህብረቱ መስራቾች ናቸው። ጥቂት ሆነው በየፊናቸው የተንቀሳቀሱ ተመሳሳይ ችግሮችንም ሲጋፈጡ የነበሩ የሰብአዊ መብት ድርጅቶች ከታህሳስ 2008 ዓ.ም ጀምሮ ሲያደርጉት የነበረው ምክክርም ነው አሁን ለፍሬ የበቃው። ከ1997 ምርጫ በኋላ የወጣው የበጎ አድራጎትና ሲቪክ ማህበራት አዋጅ በተለይ በሰብአዊ መብት ላይ የሚሰሩ ድርጅቶችን በእጅ ዋዳክሟል። ይህ በገሃድ የታየውነት የበርካታ ተንታኞችም ግምገማ ነው። አዋጁ ለሰብአዊ መብት ጥሰት መባባስ ምክንያት ሆኗል ይላሉ ዛሬ ይፋ የተደረገው ህብረት ዋና ዳይሬክተር አቶ መስዑድ ገበየው።
ይህ ህግ ከወጣ በኋላ በመብት ላይ የሚሰሩ የነበሩ ድርጅቶች አንደኛ ማንዴታቸውን ቀይረው ወደ ሬዚደንት ወደ ዴቨሎፕመንት እንዲቀይሩ ተደረገ። በሁለተኛ ደረጃ ደግሞ ያሉትም እንኳን ያላቸው ለምሳሌ ሰመጉ ከ7 ሚሊዮን ብር በላይ ፍሪዝ ተደርጎበታል አካውንቱ ላይ የነበረ ቀድሞ ያገኘውን ሪሶርስ። ስለዚህ መብት ላይ የሚሰሩ ድርጅቶችን የማዳከም ስራ እንደተሰራ ይስማናል። በዛ ደረጃ በጣም ፍራጃይል ሆነናል፣ ተበታትነናል። ደቀዋል መብት ላይ የሚሰሩ ድርጅቶች አሁን አሉ አይባልም። እንደው ለስሙ አንድ ሰው ሁለት ሰው እየተወከሉ በየመድረኩ አንዳንድ ንግግር የሚያደርጉ ካልሆኑ በስተቀር በፕሮግራም ደረጃ በአክቲቪቲ ደረጃ በጣም የተዳከሙ ናቸው። ስለዚህ አንደኛ ለዚህ ለመዳከም ምክንያት ሆኗል። የሰብአዊ መብት ጥሰቶችም እንደዚሁ በዛው ልክ እየጨመሩ እንዲመጡ አስተዋጽኦ አድርጓል። ይሄ ለምንድን ነው ሆነ የምለው መብት ላይ የሚሰሩ ድርጅቶች በዋናነት ስለ ሰብአዊ መብት ትምህርት ይሰጣሉ፣ ኢንቨስቲጌት እያደረጉ ሪፖርት ያቀርባሉ፣ እየመረመሩ ሪፖርቶችን ለሚመለከታቸው አካላትና ለህዝቡ ይፋ ያደርጋሉ። ስለዚህ ይሄ ስራቸው በጣም ፈንዳሜንታሊ መሰረታዊ በሆነ መልኩ ተዳክሟል። ስለዚህ ይሄ መዳከሙ ደግሞ በፖለቲካው ደግሞ ሞር አሁን ይሄ ብሔር ተኮር እየሆነ በዛ ደረጃ ኤትኒክ ፌዴራሊዝሙ ላይ የሚንተቹ ነገሮች አሉ። በዛ ደረጃ ሪኮንሳይል ወይም መስማማት እንዳንችል እንድንበጣጠስ እንድንከፋፈል ሆኗል። ሰብአዊነትን ብቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለመብት መሟገት ወይም አድቮኬሲ ስራ የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶችን ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸው መስራት እንዳይችሉ በዚህ አሳሪ በሆነ የሲቪክ ማህበራት አዋጅ ምክንያት ተዳክመዋል። ስለዚህ እነዚህ ነገሮች ተዳምረው ነው ዛሬ አሁን ለደረስንበት የሰብአዊ መብት ጥሰቶች እዚህ ደረጃ መድረስ ብዬ የማምነው በግሌ።
በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአገሪቱ እየታየ ያለው ለውጥ አሳሪውን የበጎ አድራጎትና ሲቪክ ማህበራት አዋጅም እንደሚያሻሽል ድርጅቶቹ ተስፋ አድርገዋል። መንግስት በበኩሉም ይህንንና አሳሪ ናቸው የተባሉ ሌሎች አዋጆችን ለማሻሻል እንቅስቃሴ እያደረገ ይገኛል። ይህንኑ ያስታወሱት የኢትዮጵያ የመብት ድርጅቶች ህብረት የቦርድ አባልና የአድቮኬትስ ኢትዮጵያ የቦርድ ሰብሳቢ የህግ ባለሙያው ጂማ ዲልቦ ውጤቱን እየጠበቁ እንደሆነ አብራርተዋል።
እዚህ ጋር የግሌን ሀሳብ ብናገር ይሻለኛል፣ ድርጅቱን ሳልወክል ማለት ነው። እኔ በግሌን ማምነው ሁሉም እንዲሻሻል አይደለም፣ ግን ለሰብአዊ መብት ድርጅቶች እና ለሌሎች በአጠቃላይ በዚህ በሲቪል ሶሳይቲስ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ወይም ደግሞ የበጎ አድራጎት ድርጅቶች እና ማህበራት የሚባሉት በነጻነት መንቀሳቀስ እንዲችሉ የሚያደርጓቸውን እንትን ነው የምንፈልገው። እንደዚህ አይነት ምህዳር ነው የምንፈልገው። ስለዚህ መሻሻል ያለባቸው ነገሮች ቦትልኔክ የሆኑ ወይም ደግሞ ድርጅቶቹ እንዳይሰሩ የከለከሏቸው አንዱ ቅድም ጠቅሼዋለሁኝ የ1090 የተባለ ወይም ደግሞ በሰብአዊ መብት እና በዲሞክራሲያዊ መብት ላይ ለመንቀሳቀስ ከውጭ ገንዘብ ማምጣት አይቻልም የሚባለው ትክክል አይደለም። የዓለም አቀፍ ህግን ወይም ደግሞ የሂውማን ራይትን ዩኒቨርሳሊቲ ኮምፕሊትሊ የሚቃወም ስለሆነ ማለት ነው።
የሰብአዊ መብትን ዓለም አቀፋዊነት ይቃረናል።
ምክንያቱም ሰብአዊ መብት ዓለም አቀፋዊ ከሆነ ከየትም ቢሆን ገንዘብም አምጥተ እንድትሰራ ሊፈቀድልህ ይገባል። በእርግጥ በግሌ አሁንም የማምነው በውጭ ገንዘብ ላይ ዲፐንደንት መሆን አለብን ብዬ አላምንም፣ ግን ወደዛ ራሳችን ወደምንችልበት ደረጃ እንደምንደርስ አምናለሁ። ነገር ግን አሁን ባለንበት ሁኔታ ደግሞ አስፈላጊ የሆኑ የምናገኛቸው ሪሶርሶች ሁሉ ተጠቅመን መንግስትን ተገቢ በሆነ መንገድ ቻሌንጅ ማድረግ ያስፈልጋል የሚል እምነት አለኝ።
በሰብአዊ መብት ድርጅቶችና በሌሎችም ተቋማት አሳሪ በሚል የሚገለጹ አዋጆችን እንደሚያሻሽል የሚጠበቀው የኢትዮጵያ መንግስት በሳምንቱ መጨረሻ ከሚመለከታቸው አካላት ጋር ይወያያል። የፌዴራል ጠቅላይ አቃቤ ሕግ በጠራው በዚህ የውይይት መድረክ ላይ የሰብአዊ መብት ተቋማት፣ የተለያዩ የመንግስት መስሪያ ቤቶች ተወካዮች፣ የመገናኛ ብዙሀን ባለሙያዎችና ሌሎችም እንደሚገኙ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኢትዮጵያ አዲሱ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ሀገሪቱ ብዙ ለውጦችን በማስተናገድ ላይ ትገኛለች። በአንጻሩ ደግሞ በተለያዩ ክልሎችና ከተሞች ግጭቶች እየተከሰቱ ይገኛሉ። የባህር ዳሯ ዘጋቢያችን አስቴር ምስጋናው ይህንን ሁኔታ አስመልክታ የባህር ዳር ወጣቶችን አስተያየት አጠናቅራለች።
ስሜ ባህሉ አጥናፉ እባላለሁ። በባህር ዳር ከተማ ደግሞ ነዋሪ ነኝ። ዶክተር አብይ ከመጡ በኋላ የምናያቸው ነገሮች የሚታዩ ለውጦች አሉ። መዘርዘርም ካስፈለገን ለምሳሌ በአደባባይ ሀሳብን የመግለጽ፣ ሀሳብን የማራመድ፣ ነጻነት የመሰብሰብ፣ ይህን የመቃወም ሁሉ አልፎ አልፎ የምታያቸው መንገዶች አሉ። የመደራጀት ሀሳብን የመስጠት የሚዲያ ነጻነት ሊባል በሚችል ደረጃም ባይሆንም በተወሰነ ደረጃ ሁሉ ለውጦችን እናያለን። ብቻ ሰዎቹ ከዚህ በፊት ይሰማቸው የነበሩት የፍርሃት እንትኖቹ በተወሰነ ደረጃ ተቀንሰው በተወሰነ ደረጃ ሀሳባቸውን ማራመድ የሚጀምሩበት ሁኔታ አለና አየሩን ስታዩ ትንሽ ለውጥ ያለ የሚመስል ነገር አለው ብዬ አስባለሁ።
ይህንን ለውጥ እንዴት ማስቀጠል ይቻላል?
ይሄ ለውጥ ጥሩ ነው። አሁን እንዴት ማስቀጠል እንችላለን ብዬ ሳስብ አውርሳቸው እየተከተሉት ያሉት መንገድ አለ። መደመር የምንለው አለ፣ ይቅርታ መንገድ አለ፣ ይሄ በፍቅር ነገሮችን የመቀየር የሚለው መንገድ አለ። ግን እነዚህ ነገሮች ትንሽ ሳያቸው ጥሩ ነው፣ ግን በአብዛኛው ወደ መለኮታዊ መንገድ አይደሉና በኩል መንገድ ልንቀበላቸው አልቻልንም ብዬ አስባለሁ። እና እንደኔ እነዚህ ነገሮች ጠንካራ በሆኑ ኢንስቲትዩሽኖች ሲቀየሩ ነው ብዬ አምናለሁ። ለምሳሌ ጠንካራ የሆነ የተቋማት ሊኖሩን ይገባል። ጠንካራ የሆኑ ሚዲያ ተቋማት ሊኖሩን ይገባል። ጠንካራ የሆነ የምርጫ ቦርድ ሊኖረን ይገባል። ጠንካራ የሆነ ገለልተኛ የሆነ አርሚ እና የደህንነቱን የመሳሰሉ ነገሮች ሊኖሩን ይገባል። ይሄ ባለበት ሁኔታ ላይ ሩል ኦፍ ሎው የምንለው ነገር ይከበራል ማለት ነው። ስለዚህ በዋናነት በአንድ ሰው ላይ ያጠነጠነ እና በሳቸው መልካም ፍቃድና ይሁንታ ብቻ ሊመጣ የሚችል ነገር መሆን የለበትም። ምክንያቱም ነገ ዋስትና አይኖረንም። ነገሮች ኦሎፌሳድን ሊቀየሩ ይችላሉ። በኢንስቲትዩሽን ግን የሚታገዙ ከሆነ ግን በእውነትም ይህን ለውጥ ማስከተል ይቻላል ብዬ አምናለሁ።
ሳሙኤል ሰይድ እባላለሁ። በባህር ዳር ከተማ ነው የምኖረው። ባለፉት 4 ወር ያየናቸው ነገሮች በተለይም ጠቅላይ ሚኒስትሩ ከሰጡት ፓርላማ ላይ መጀመሪያ ቀን በሰጡት መግለጫ ለ27 ዓመት የነበሩትን የተለያዩ ገደቦች ልበላቸው ለውጥ ሊያመጡ እንደሚችሉ በሰጡት ተስፋ በተለይም በጸረ አሸባሪነት በኢኮኖሚ ላይ ያላቸውን መርህ በዲሞክራሲ ላይ በነጻ ምርጫ ላይ ባላቸው ወይንም መድብለ ፓርቲን መሰረት ያደረገ ዲሞክራሲያዊ ምርጫ በተመለከተ የሰጡት ተስፋ ሀገራችን ላይ መጪው ጊዜ ተስፋ የሚሰጥ እንደሆነ የሚያመላክት ነበረ። በሂደትም ለዚህ እውን ለማድረግ የሚያደርጉት እንቅስቃሴ መልካም ነው። ህዝቡም በበጎ መልኩ ተቀብሏቸዋል። እኔም እንደ አንድ ማህበረሰብ አካል ለውጡ አስደስቶኛል። ግን በዚህ መልኩ መደረግ የሚገባቸው ሌሎች ነገሮች አሉ ብዬ አስባለሁ። ይህን ለማጠናከር ደግሞ ጠንካራ ስራ ያስፈልጋል። ከመንግስትም፣ ከህብረተሰቡ፣ ከተቋሚ ድርጅቶችም ወይም ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ ማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ። በዚህም የተሻለች ኢትዮጵያ ሁሉንም ያሳተፈ ሁሉም ተጠያቂነት ያለበት ሰላማዊ የሆነች ሀገር፣ ዲሞክራሲያዊ የሆነች ሀገር መፍጠር ይቻላል ብዬ አስባለሁ።
ትግስት ከፍ ያለው እባላለሁ ከባህር ዳር።
ለውጡ በጣም ደስ ይላል። ህዝቡም እየደገፈውና እየደገፈው ያለው ነገር ነው እና በእኔ በኩል በጣም ደስተኛ ነው።
ስሜ ዮናስ ይባላል። ከዚሁ ከባህር ዳር ነው። በአሁኑ ሰዓት እኛ ሀገር ውስጥ ለውጥ ተጀምሯል ነው ለውጥ አለ ሳይሆን ጅማሮ የሚመስል ነገር ነው ያለው። እስካሁንም በእኔ እይታ አብዮት ነው ብዬ ማስበው አብዮት እንዳለ ነው የማውቀው።
ለውጥ አለ፣ ግን ገና ብዙ ያልተመለሱ የህዝብ ጥያቄዎች አሉ ያሉም አልጠፉ።
ሰጡ ብርሃን እባላለሁ። የባህር ዳር ከተማ ነዋሪ ነኝ። ብዙ ለውጦች አሉ፣ ግን ደግሞ ያው በዚህ ለውጥ መሀል ያልተመለሱ የህዝብ ጥያቄዎች አሉ። ያልተመለሱ የህዝብ ጥያቄዎች ያው ሲመለሱ ነው ሞር ለውጥ አለ ብለን ደግሞ እንትን የምንለው።
ያም ሆነ ይህ አሁን ከመጣው ለውጥ ጋር ሌላ አሳሳቢ ጉዳይ አለ፣ ስርዓት አልበኝነት። በዚህስ ላይ ወጣቶች ምን ትላላችሁ አልናቸው።
እሱ ነገር እጅግ በጣም ከሚያሳስባቸው ሰዎች አንዱ ነኝ። ምክንያቱም በቅርብ ጊዜ የምናያቸው በተለያዩ ቦታ ይሄ ጅምላ የሆነ ፍትህ ወይም ፍትህን በእጅ የማግኘት አይነት ነገር የማያቸው ነገሮች አሉ። በአንድ በኩል ስታስቢው ይህ ህዝብ አትፈርጅበትም። ለ27 ዓመታት ያህል በተጽዕኖ ውስጥ የኖረ ህዝብ በመኖሩ መብቱንም ግዴታውንም እንዴት ኤክሰርሳይዝ ማድረግ እንዳለበት አናቅም ነበር ብዬ አስባለሁ። እና ያው የቤት ስራ ያስፈልጋል። በየትኛውም መንገድ የትኛውንም የነጻነት መንገድ የሚኖር ሩል ኦፍ ሎው እስካልተከበረ ድረስ አገር ትቀጥላለች ብዬ አላምንም።
ስርዓት አልበኝነት በምንም አይነት መንገድ የሚደገፍ ሁኔታ አይደለም፣ ድርጊት አይደለም። ስርዓት አልበኝነቱ ግን ከምን መጣ ብሎ መጠየቅ ያስፈልጋል። የተገደበ የተከለከለ መብቱና ግዴታውን የማያውቅ ተደርጎ የተቀመጠ እና ኦል ኦፍ ዘ ሰደን ድንገት ይህ መብት ተሰጥቷል ሲባል የተፈጠረ ነገር ያለ ይመስለኛል። በምክንያት ሳይሆን የሚደግፉሽ ያንቺን ማህበረሰብ አንድ ወገን ሲመታው ወይንም የሆነ በደል ሲደርስበት ለምን ተነካል ነው ምክንያቱ ምንድን ነው ብሎ አይደለም የሚጠየቀው፣ ቡድን ነው የሚጠየቀው። እና ይሄት ትክክለኛ አካሄድ አይደለም። ህዝብ በራሱ ውሳኔ ሰጭም ጠያቂም ፈራጅም ሊሆን አይችልም እና ይሄ አግባብ ያለው ድርጊት አይደለም።
ስርዓት አልበኝነቱ ያው ተቃዋሚ ነኝ። ምክንያቱም ስርዓት አሁን ላይ ነጻነት ተሰጥቷል፣ ግን ደግሞ ነጻነት የሚረብሹ ብዙ አመጸኞች ልበላቸው እነሱ አሉና ያው እንግዲህ መንግስትም እየተከታተለ ስርዓት ቢያስልን ነው ደስ የሚለኝ።
ሰላማዊ በሆነ መልኩ ማንኛውም ሰው ጥያቄውን ማቀረብ መታገል፣ ያልተመለሱ ጥያቄዎች ሲኖሩ ነገ ያው ትርሽበታለሽ ማንኛውንም ነገር።
የህዝብን ሰላምና ደህንነት ለመጠበቅ ህዝቡም ሆነ መንግስት ምን ማድረግ አለበት? ሌላው ጥያቄያችን ነው።
እንደ ህዝብ ሰከን ብለን ማሰብ ይኖርብናል ብዬ አስባለሁ። ልክ መብታችንን ለማስከበር የምንሄደውን ያህል ግዴታችንን ማወቅ ይኖርብናል። ያ ማለት ደግሞ ከኢንዲቪጁዋል ራይት ጀምሮ ያለውን እንትን ማክበር ይኖርብናል ማለት ነው። አብዛኞቻችን የምንፈልገውን እንጂ የሌሎች መብት የሆነውን ነገር ሁሉ ላለመንካት የምናደርገውን እንቅስቃሴ ብዙ ጊዜ አንቆጣጠርም እና እሱ ላይ ያለው ነገር በሰከነ መንገድ፣ ከዛ ባሻገር ደግሞ ምናልባት ህግ የተላለፉ ሁኔታዎች በሚፈጠሩበት በሚያጋጥመን ጊዜ ትክክለኛ በሆነው የፍትህ ተቋማቶች ውስጥ የመዳኘት ለፖሊስ ተቋማት ውስጥ የማመልከት አይነት እንጂ ፍትህን በየትኛው መንገድ በእጃችን ለማረጋገጥ የምናደርገው መንገድ ዋጋ ያስከፍለናል።
ከመንግስትም፣ ከህብረተሰቡም፣ ከተቋሚ ድርጅቶችም ወይም ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ ማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ።
መሆን ያለበት ብዬ ማምኖ እኔ አንደኛ ሰው የስራውን ድርሻ ቢለይ፣ በተለይ አካባቢ ላይ ያለ ሰው አንድ ተራ ነዋሪ የእሱ ጥያቄዎችና ፍላጎቶች ፌዴራል ክልል የሚደርሱ አይደሉ። በአብዛኛው የፌዴራሉ ለፌዴራል የክልሉንም እንደዚሁ በዞንም በሌላም ሌብል ያሉትን ከታች መሰረቱ ከተጣለ ሳይወድ በግድ ወደ ላይ የመሄድና የመገፋቱ ሂደት ይፈጠራል ብዬ አምናለሁ።
ወደ ተከታዩ ዘገባችን እናልፋለን። የአዲስ አበባ ከተማ አስተዳደር ሰሞኑን ያወጣውን የሶስት አይነት አገልግሎቶች እገዳ በተመለከተ መግለጫውን መዘገባችን ይታወሳል። ይህን መግለጫ መነሻ አድርገን ውጤት ጥቅምና ጉዳቱን እንመዝናለን። ዘጋቢያችን ሙክታር ጀማል የባለሙያዎችን ሀሳብ አካቶ ተከታዩን ይዟል።
ስለ መግለጫው ጥያቄ ማነሳላቸው በብዛት ስለ አዲስ አበባ መሬት የሙስና ምንጭ መሆን ለኢፍትሐዊነት ምክንያትና ለተወሰኑት የገንዘብ ምንጭነት ነው የሚያነሱት። የዚህችን አወዛጋቢ መሬት ህጎች ቀስ በቀስ እያዩ መሄድ፣ ችግሮችን እያጠሩ መንቀሳቀስ ወሳኝ መሆኑን ነው የአዲስ አበባ ነዋሪው አቶ ፈይሳ ግርማ የሚያነሱት።
እኔ ይህንን መግለጫ በፖዚቲቭ ጎኑን ነው የማየው። ይህንን ያልኩበት ዋና ምክንያት በዚህ በአዲስ አበባ ከተማችን ውስጥ የተለያዩ አካላት ከዚህ በፊት ማለት ነው መሬትን እንደፈለጉ በቁጥጥር ማለት ተመዝግቦ ይሄ የገበሬ ነው ይሄ ነዋሪ ነው ብሎ አይታወቅም። ይህንን እንደ ፖዚቲቭ መልኩን ወስዶ
የአዲስ አበባ መሬትን በተመለከተ በየጊዜው የመጡ ሹማምንቶች ስምና ህጎችን እያወጡ የተለያዩ መመሪያዎችንም ሲመሩ እንደነበሩ ነው የሚነሳው። ህጎችና መመሪያዎች በመጡ ቁጥር መፍትሄን ሳይሆን ችግርን፣ ስራን ማሳለጥ ሳይሆን ማወሳሰብን ነው ይዘው የሚመጡት የሚሉ በስጋት የሚያነሱ አሉ። በአዲስ አበባ ዩኒቨርሲቲ የልማት ጥናት ኮሌጅ ተባባሪ ፕሮፌሰር የሆኑት ዶክተር አባተ መኩሪያም ቢሆኑ የሙስና ምንጭና የኢፍትሐዊነት መሰረት የሆነውን የአዲስ አበባ መሬት በዚህ መንገድ ለማጣራት መወሰኑ በጎ ተግባር ቢሆንም ነገር ግን ብለው ስጋቶቻቸውን ያነሳሉ።
ይሄን ማየቱ በበጎ አመለካከት ነው እኔ የማየው። ነገር ግን ሁለት ነጥቦችን ማለት ፈልጋለሁ። አንደኛ ለተወሰነ ጊዜ ነው የሚለው፣ ለአጭር ጊዜ አገልግሎቱ እንደማይሰጥ በሶስቱ ዘርፎች ላይ እንደማይሰጥ ገልጿል። አጭር ጊዜ ማለት ምን ማለት ነው? የጊዜ ገደብ መኖር አለበት። እስከዚህ እስከዚህ ብሎ የጊዜ ገደቡን ቁጭ አድርጎ ማስቀመጥ መቻል አለበት። ስለዚህ ህብረተሰቡም ተገልጋዩም ያችን ጊዜ ገደብ ይጠብቃል ማለት ነው። በዚህ ጊዜ ገደብ የሚፈልገውን ነገር አስተዳደሩ መስራት እንኳ ባይችል በኋላ እንደገና ማራዘም የሚችልበት ሁኔታ ያለ ይመስለኛል። አንደኛ የጊዜ ገደብ ሊኖረው ይገባል ባይ ነው።
ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ ከ30 ዓመት በላይ በመምህርነት የቆዩ ምሁር ናቸው። የዶክተሬት ጥናታቸውንም መሬትና መሬት ላይ ያተኮረ ጥናትን አድርገው ተመርቀውበታል። በቅርብ ጡረታ የወጡት ዶክተር ራስ ወርቅ አድማሴ በመግለጫው ከወጡ ነጥቦች ውስጥ የመሬት ቆጠራን በተመለከተ ጥሩና በጎ ጅምር መሆኑን ያነሳሉ።
በአዲስ አበባ ከተማ ውስጥ መሬትን በተመለከተ ሰዎች መሬትን እንዴት ያገኛሉ? ለማምረቻም ሆነ ለስራም ሆነ ለመኖሪያም ሆነ እንዴት ያገኛሉ? እንዴት የቀድሞ ይዞታዎች ሰነድ አልባ ያሉት እንዲያሉትም ቢሆኑ እንዴት ሰነድ ያገኛሉ? ህገወጥ ይዞታዎች የሚባሉት እንዴት ወደ ህጋዊነት ሊገቡ ይችላሉ የሚለው ሁሉ በትክክል እንዳልሄደ ይታወቃል። ይሄ ደግሞ የከንቲባዎቹ ወይም ደግሞ የአመራሮቹ ወይም የከሌ ጥፋት ሳይሆን በጠቅላላ ስርዓቱ በጣም በሙስና የተዘፈቀ ስለነበረ አንዳንድ ቦታ ላይ ይህንን እናረግላችሁ ዘንድ ይህን ያህል ክፈሉ እየተባለ ሰዎች አንዳንድም እየከፈሉበት ሙልቻቸውን ይወጥተዋሉ ይባላል። አንዳንድ ጊዜም ደግሞ የተሰቀለቸዋሉ ይባላል። በዚህ አይነት ሁኔታ የተሰራበት አለ፣ በትክክልም ደግሞ በአግባቡ የተሰራበት ሁኔታ አለ።
የመግለጫውን ጥቅም በተመለከተ ቅጥና ስርዓት በጠበቀ መንገድ ሊሄድ እንዲችል ፈርቀዳጅ ነው፣ መንገድም ያስተካክላል ነው የሚሉት የአዲስ አበባ ነዋሪው አቶ ፈይሳ። ከዛም አልፎ በግለሰብና የተለያዩ ድርጅቶች እጅ ተሰብስበው የተጠረነፉ መሬቶችን ይነጥላል። ይህ በጎ ሀሳብ ነው አቶ ፈይሳ የሚያነሱት።
የአዲስ አበባ ከተማ እንደምናውቀው የኦሮሚያ ዋና ከተማ ናት። ኦሮሚያ ገበሬዎች ከዚህ በፊት በዚህ ከተማ ውስጥ እንደምኖሩ ይታወቃል። ይህንን የማይታወቁ ባለስልጣናት፣ ደላላዎች እነዚህን ገበሬዎች ሲያፈናቅሉ ከንብረታቸው በግል ጥቅማቸው አድርጎ መሬትን ሲሸጡ ሲገዙ ሁሉን እንደምጠቀሙ እና አሁን የመጣው አዲሱ አስተዳደር ይህንን የመሬት ጉዳይ በሁሉንም መሬቶችን ለምሳሌ በባለ ሀብት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ የተለያዩ በማይታወቅ አካላት ይዞ የነበረውን ወደ ስርዓት ይመልሳል ብዬ አምናለሁ።
ዶክተር አባተ መኩሪያው ግን እንደየጥሩ ሀሳቡ ሁላ ስጋትም አላቸው። በተለይ ከስጋቱ የመግለጫው አጭርና ጥቅል መሆን፣ የተለያየ ግልጸኝነት አለመኖሩ ለግል ትንታኔ እንደሚያጋልጥ እና ይህንን ማትኮሩ አስፈላጊ ነው ይህ ስጋት መሆኑን ነው የሚያነሱት ዶክተር አባተ።
ሁለተኛ መግለጫው አጭር ነው። አስተዳደሩ ብቻ ነው ምክንያቱም ውስጡን የሚያውቁ አስተዳደሩ ብቻ ነው። እንደኔ አይነቱና ነዋሪው የአዲስ አበባ ነዋሪ ህዝብ ዝም ብሎ መላምት ግምት ነው ሊሰጥ የሚችለው። መሬት ላይ ብዙ ችግሮች አሉ፣ ለሙስና የተጋለጠ ነው እያለ የራሱ ምክንያት ከመስጠት ውጪ ይሄ መግለጫው ምክንያቱን በግልጽ አያስቀምጥም። ዘርዘር ባለመልኩ ምክንያቱ በዚህ 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 መልኩ በዚህ ሶስቱ ዘርፎች ላይ ደግሞ እንዲህ አይነት ምክንያቶች ስላሉ በዚህ ምክንያት የተነሳ ጊዜ ገደብ ኑሮት ይሄን ነገር እስከሚያጣራ ድረስ እነዚህ አገልግሎቶች አይሰጡም ብሎ መግለጽ ነበረበት ብዬ አምናለሁ። ከዚህ ውጭ ግን እኔ በበጎ ነው ማየው ይህን ጉዳይ ምክንያቱ ለማህበረሰቡ ስለሆነ።
ዶክተር የራስ ወርቅም ቢሆኑ በወጣው መግለጫ ላይ እንደ አዎንታዊ ጎኖች ሁላ አሉታዊ ጎኖች እንዳሉት፣ ነገር ግን መታየት መቃኘት እንዳለበት ይመክራሉ። ዶክተር የራስ ወርቅ በመቀጠልም በተለይ የመሬት ህጋዊነትና አጠቃቀምን በተመለከተ እስከዛሬ አዲስ አበባ ላይ ሰፊ ችግሮች እየታዩ መሆኑን ይገልጻሉ። ይህን ለማስተካከል ጥንቃቄና በጥራት የሚሰሩ ስራዎች ያስፈልጉናልም ይላሉ። ከዚህ ቀደም በትክክል አለመሰራቱ፣ ግልጸኝነት አለመኖሩ ለሙስና ተጋልጦ ችግሮችን ሲፈጥር ቆይቷል። ይህ አሁኑ ከመሰረቱ መታረም አለበትም ብለዋል።
ይህንን ኦዲት ለማድረግ ብለው አቁመዋል አይደለ? ኦዲት አድርገው መልካም አስተዳደርን ለማምጣት ከሆነ ጥሩ ነው፣ ግን እንደለመዱት ሌላ የጉቦ ኢንዱስትሪ ለመፍጠር ከሆነ መጥፎ ነው። አሁን እንግዲህ ማንኛውም ነገር ይቁም ሲባል ለስንት ጊዜ ነው? ምክንያቱም አንዳንድ ሰዎች ደግሞ ለምሳሌ ገንዘብ ተበድረው ለመስራት ወይም ኢንቨስት ለማድረግ በተጠንቀቅ ላይ የሚጠብቁ ይኖራሉ። እነኝህን ምን ያህል ነው የሚያስጠብቃቸው? ምን ያህል ጊዜ ይፈቃ ነው? ረጅም ጊዜ የሚፈጅ ከሆነ ያው እንግዲህ ማንኛውም ፍትሐዊ አገልግሎት በጊዜው ካልተሰጠ እንዳልተሰጠ እንደተነፈገ ነው የሚቆጠረው። ስለዚህ ይህንን እንግዲህ በፈጣን ጊዜ የሚደረግ ከሆነ እና የተስተካከለ ተጠያቂነት ያለበት አይነት አሰራር የሚተካው ከሆነ በጣም ጥሩ ነው። ግን ይህም አይሆን ከሆነ ታጥቦ ጭቃ ነው የሚሆነው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን ያቀናበረልን ደግሞ ፋሲል ገበያው ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።